ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 9 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 9 ቀን 836 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል እስከመቼ? የሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይተካለላል።
ሐሙስ መጋቢት 8 ቀን በመተሐራ ከተማ አስተዳደር ፈንታሌ ወረዳ አልጊ በተባለ ቀበሌ በመዝናኛ በነበሩ ወጣቶች ላይ ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው ከአስር የበለጡ ተማሪዎችን ሲገድሉ ከ11 በላይ የሚሆኑ ደግሞ የቆሰሉ መሆናቸው ነዋሪዎች ተናግረዋል። ተቃውሞን ያደረሰው አካል ማን እንደሆነ ለጊዜው ባይታወቅም በቦታው የሚንቀሳቀሰው ጽንፈኛው የኦነግ ሸኔ ታጣቂዎች ናቸው ተብሏል። በመስራቅ ወለጋ ሊሙ ወረዳ በሬቱ በተባለ ቀበሌ ሐሙስ መጋቢት 8 ቀን ከጠዋቱ 4 ሰዓት አካባቢ የአሸባሪ የኦነግ ሸኔ ታጣቂዎች በአስዋደሮች ላይ ጥቃት ለማድረስ ጥቃት ቢሰነዝሩም አስዋደሮቹ ራሳቸውን ለመከላከል ጦርነት በመክተማቸው አሸባሪዎቹ ጉዳት ደርሶባቸው ፈርጥጠው ሸሽተዋል። እስከ ቀኑ 11 ሰዓት ድረስ በተካሄደው ጦርነት ከአስዋደሮቹ በኩል ሽማግሌዎችን ጨምሮ 6 ሰዎች መስዋዕትነት የከፈሉ ሲሆን ከታጣቂዎቹም በኩል ወደ 30 የሚደርሱ መገደላቸው ታውቋል። በአፋር ያገዛዙ የወያኔ አጋርነትን በመቃወም ሰልፍ ለማድረግ የሞከሩ ዜጎች በፖሊስ ድብደባና እስር የደረሰባቸው መሆኑ ታወቀ። አሸባሪ የወያኔ ቡድን በአፋር ህዝብ ላይ እየፈጸመ ያለውን ጥቃት ትኩረት የሚጠይቅና ትብብር የሚሻሆነው ሳለ ያገዛዙ የወያኔ አጋርነትን በመቃወም ሐሙስ መጋቢት 28 ቀን በአፋር ዋና ከተማ በሰመራ የተቃውሞ ሰልፍ ተደርጓል። ፖሊሶቹ የተቃውሞ ሰልፉን በኃይል ለመበተን ባካሄዱት ድብደባ ወደ 30 የሚደርሱ ጉዳት ደረሰባቸው። በሐኪም ቤት እየታከሙ የሚገኙ ሲሆን 5 የሰመራ ዩኒቨርሲቲ ተማሪዎች መታሰራቸው ተገልጿል። የከተማው አስተዳደር ስለ ጉዳዩ በሰጠው መግለጫ ሰልፉ በህጉ መሰረት ቢያንስ ከ48 ሰዓት በፊት ማሳወቅ ሲገባ ይህ ባለመደረጉ ህገ ወጥ ነው በሚል እንዲበተን ተደርጓል ብለዋል። በአፋር በከልቲ ዞን የተለያዩ አካባቢዎች የወያኔ ቡድን በከባድ መሳሪያ የታገዘ ጥቃት መፈጸሙና ከ350,000 በላይ የአፋር ተወላጆች የተፈናቀለ መሆኑ ሲታወቅ ያገዛዙ በተዘዋዋሪ ወያኔን በግልጽ መደገፍ ህዝቡን ያስቆጣ መሆኑም ይታወቃል። ብዙ የፖሊስ ኃይል ከአፋር መሆኑ ሲታወቅ አገዛዙን በመደገፍ የወሰደው እርምጃ እጅግ አሳፋሪ ነው ተብሏል። ወደ ዩኒቨርሲቲ ከተጠሩት ከ152,000 ተማሪዎች መካከል 130,000 የሚሆኑት ኦሮሞዎች መሆናቸውን በተለይ ሆነ ተብሎ የአማራ ተማሪዎችን እንዳልፉ መደረጉ በርካታ ዜጎችን እያስቆጣ መሆኑ ታውቋል። የወያኔ ቡድን ያደረገው ወረራ ለመቋቋም በርካታ አማራ ተማሪዎች ዘመቻውን ተቀላቅለው ሲታገሉ የነበሩ መሆናቸውና ሌሎችም የተፈናቀሉ መሆናቸው እየታወቀ ልዩ ድጋፍና እንክብካቤ ሳይደረግላቸው ፈተናውን እንዲወስዱ ተደርጓል። ይህን በግምት ሳያስገቡ እንደማንኛውም ተማሪ ፈተና እንዲወስዱ መደረጋቸው ወንጀል ከመሆኑም በላይ ከፍተኛ ነጥብ ያመጡ ተማሪዎች ውጤት ሆነ ብሎ ተቀንሶ በኋላ በቅሬታ እንዲስተካከል መደረጉ ከፍተኛ ቁጣን አስከትሏል። የትምህርት ሚኒስቴር የሰጠው ተደጋጋሚ ማብራሪያ አሳማኝ ሊሆን አልቻለም። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ድርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። ውድ ፍኖታዎች፣ ምንም ሚስጥር የለውም። በአዲስ አበባ ዩኒቨርሲቲ ተከሰተ በተባለው በጥብጥ የነ አብይና ሽመልስ አብዲሳ ስራ ነው። ኦሮሞዎችን የሚሰደብና ተበተነ የተባለው በራሪ ወረቀት ምንጩ 4 ኪሎ ቤተ መንግስት አለበለዚያም ከኦሮሚያ ቢሮ ነው። የዩኒቨርሲቲው ስም ይቀየር፣ የምኒልክ ፎቶ ያለ ካኔቴራ አይለበስ፣ ነፍጠኛ ይውደም ወዘተ የነአብይና ሽመልስ መፈክር ናቸው። ገጀራና ዱላም የሚያፈክሩት የጭካኔ መሳሪያቸው። በጥበጣን ቀስቀሶ አማራ ተማሪዎችን አስጠቅቶ ተማሪዎች ተባብረው በአረመኔው አገዛዝ ላይ እንዳይነሱ ማድረግ ደግሞ የዘረኞቹ ዋና ዓላማ ነው። ቁም ነገሩ ግን ሁላቸውም የሚወክሉት ጥቂት ጽንፈኞችን ብቻ መሆኑ ነው። ይህን መቼም መርሳት አይገባም። በጥቂቶች ብልግናና ሴራ ብዙዎች እንዳይነኩ ተጠንቅቀን በስልትና በጽናት ጽንፈኞችን ድል ልንመታቸው ይገባል እላለሁ ሲሉ በቀለ ሹሜ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ምርጥ ወዳጆቼ፣ ደጋግሜ ባሰብኩት ቁጥር ሁሌም ውስጤን የሚያመኝ የሚያንገበግበኝ ጉዳይ አለ። እሱም ሳይለፉ ሳይደክሙ በአቋራጭ የመክበር ጉዳይ ነው። ይበልጥ ደግሞ የሚያደማው ህን ያቋራጮች ልክ የለፉበት የደከሙበት ይመስል ሲመጻደቁ መስማት፣ መጻደቃቸው ለሰከንድ እንኳን ሳይቆጫቸው ሲታዩ። ወደ ዝርዝር ጉዳዩ ገብቼ ያመታት ብሽቀቴን ብገላገለውስ በዚህ ትረካ ውስጥ በአካል በደንብ ማቃቸው የሶስት አቋራጮች ታሪክ ይወሳል። ከመጀመሪያው ስነሳ የቲቲአይ መምህር የነበረ እንደኔው ግና በአገልግሎት በአራት አመት ተመቀርመው በኋላ ግን በግምት ከ25 አመታት አገልግሎት በኋላ ወደ ትራንስፖርት ቤት ተመድቦ ጭሮት ሲሰራ የነበረ በማምሻ አድሚው ቢሮ ሳይሆን ሜዳ ሜዳው መስራት የመረጠና እየሰራ ያለ ማር ያለበትን ያወቀ ይመስላል ሲሆን አሁን በቅርቡ ሳገኘው ተኮፍሶና ተኩራርቶ በነበረና 10 ደቂቃ የማይሞላ የመንገድ ላይ ቆይታ የሚሊዮኖች ጉዳይ ሲያጫውተኝ እንደነገጥኩ እህን ስለው ጭሮ ውስጥ በቀበሌ ቤት እንደሚኖር የማቀው የቀድሞ ጓደኛዬ አዳማ ውስጥ ሁለት የተለያዩ መኖሪያ ቤቶች እንዳሉት ነገረኝ። ይህ ብቻም አልበቃው፣ እዚሁ ጭሮ ውስጥ 1 ሚሊዮን የተገዛ ቤት እንዳለውና በወር 7000 ብር እንደሚከራይ ሲነግረኝ አፌን መረረኝ። እኔ ይህን ያህል አመት አገልግዬ በባንክ ደፍተሬ ላይ በቋሚነት ያለኝን ተቀማጭ ከ1000 ብር ማስበለጥ በተሳነኝ በዚህ ሰዓት ይህ ወንድሜ ልክ ከሰማይ እንደዘነበለት ቢጤ ይህን ያህል ልዩነት ኖረን። ሌላኛው በውትድርና ወይም ፖሊስ ህይወት ውስጥ ጥቂት አመታት ይሰራ በመሃል ባገኘው በህግ የዲፕሎማ ደረጃ ትምህርት እንደጨረሰ ለምኝ ይኖራለው እንጂ ወደ ሪሞት ኤሪያ አልሄድም እያልኩኝ ነው አልሄድም ብሎ በነገረኝ በጥቂት ወራት በዚህም በዚያም ብሎ ትራንስፖርት በቤት መከጠሩን በደስታ ነበር ያበሰረኝ። እኔም እንኳን ቀና ከመአለት አልቦዘንኩም። ይህ የሆነው ወደ 2007 ዓመተ ምህረት ግድም ነው። የሚኖረው በግለሰብ ተከራይቶ ከትዳር ጓደኛ ነበር። ጥቂት ሰንበት ሲል እዛው የተከራየው ቤት አካባቢ ቦታ አግኝቶ ጥሩ የሚባል ቤት ሰራ። እህስል ባለባጃጅም ነው አሉ ከአንድም ሁለት። አሁን ደግሞ በቅርቡ ለረፍት ሄጄ ነበርና እንደሰማሁት ሚስቱ ተጋጭታ ወደ ቤት ሰብዳ ነበር አሉኝ። ለምን ላለው አዲሱ ቤት ካልገባን በሚለው አሉ መንሴው። የምን አዲስ ቤት ላለው አዲሱ ሰፈር እኮ እኔ ነኝ ያለ ቤት ገዝቷል አሉኝና አረፍ። አንዳንዱ መስሪያ ቤት በሰባት አመት ተቆጥሮ የማይልቅ ሀብት ባለቤት ሲያደርገው ከየት አመጣህ ጥያቄ ሌለበት ሀገር መሆኑ ይበል የሚያሰኝ ነው። ሶስተኛው ዘመዴ በትራፊክነት ሲኖር የማቀው ከ2000 ዓመተ ምህረት ጀምሮ ነው። የሱ ደግሞ እንደጉድ የሚዛቀው ብር የሚከማቸው በፍራሹ ስር መሆኑ ልዩ ሲያደርገው ይህንን የሰማኑ ደግሞ በሚገርም ሁኔታ ከገዛ ሚስቱ ነበር። አሁን ሰውየው የዞን ወንጀል ምርመራ ነው። እኔ ነኝ ያለ ቤት ጭሮ ሰርቷል። በትውልድ ከተማው በአምቦ አምት የተባለ ፊላ መስራቱን ከሰማው የሰነበትኩ ሲሆን ይግረማሉና አሁን ደግሞ አዳማ ውስጥ ምርጥ መኖሪያ ቤት አለው አሉኝ። እኒህ ሰዎች ሲሄዱ አይሸማቀቁ፣ አንገታቸውን አይደፉ ወዘተ። ለምን ብለው ሀገር ለልፋታቸው እንዲሆኑ አርጋ ከፍላቸዋለች። በዚህ አይነት ቤቱ የማይነካካ ባለስልጣን ብቻ አይደለም እንደኔ ወዳጆች የበታች ምዝሮችን ተጨምላልቀውበታል። ታዲያ ይህ አንጀት አያሳርርም? የኢትዮጵያችን አብዛኛው ሁኔታ ከዚህ ያልተለየ መሆኑ አያጠራጥርም። ፈጣሪ ደህና ቀን ያምጣ። ሰላም።
ሰላም እንደምን አላችሁ የፈናውተ ሬዲዮ አድማጭና ታታሪ የስርጭት አዘጋጆች። አርብ በመጣች ቁጥር ጆሮዬን ቀስሬ አድማጮች የሚልኩትን ደብዳቤዎች እከታተላለሁ። እኔም አንዳንዴ አድማጮቻችሁ ሊሰሙት ይገባል የምለውን የደብዳቤ መልእክቴን ሳቀርብ ደስ ይለኛል። በኢትዮጵያችን የወደቀው ኢኮኖሚ የበለጠ ያሽቆለቆለ እንደሚሄደው ሁሉ የፖለቲካውም ጉዞ በንጉሱ በደርግና በወያኔ ዘመን ከአመት ወደ አመት ከድጥ እየገባ በአብይ ዘመን ደግሞ ወደ ማጥ ወርዷል። እንዲያውም በአብይ ብልጽግና የምናየው የምንሰማውና የምንኖረው ኑሮ በአስደንጋጭ ወይም ኮረር ፊልም ውስጥ የምናየውን ጭካኔዎች ሁሉ የሚያስከነዳ ሆኗል። ከኢሃዲግ ማህጸን የተቀፈቀፈው ብልጽግናና መሪው አብይ ከእባብ እንቁላል የሚወጣው እባብ ነው የሚለውን አባባል በእጅጉ ይገልጸዋል። የመጣብን ዲያብሎስ ሆኖ ያለ ብዙዎቻችን ግን ጻድቁ ሙሴ ከሰማይ ወረደልን ስለዚህ የአምላካችንን ሥራ ስናራክ እንታያለን። ክፉ መሪ ሀገሩንም ሆነ ህዝቡን ይክዳል። አረመኔው አብይም በአገር ሆነ በህዝቡ ላይ ክህደት ማድረጉ የክፉ ሰውነት ባህሪው መገለጫው ነው። የእሱ አረመኔነት ሳይሆን የሚገርመው እኛ ጻድቅ አድርገን መቀበላችን ነው ጉድ የሚያስለው። ብልጽግና ከወያኔ ተገሽልጦ ሲመጣ ቢያንስ ቢያንስ የራሱን የኢሃዴግን መተዳደሪያ ደንብ ረግጦ መሆኑን ብናውቅ ጸረ ወያኔ በመምሰሉ ብቻ ብዙዎቻችን ተነደቅን። ገና መዋቅራዊ አቋም ሳይኖረውና ቢያንስ እንኳን የውስጥ መተዳደሪያ ደንብ መንደፍ ያላወቀበት ብልጽግና በፕሮፓጋንዳ ምርጫ ክፍሉ ታይቶ የማይታወቅ ዘመናዊ የፖለቲካ ፓርቲ ነኝ አለን። አልተረዳውም እንጂ በኢትዮጵያችን የመጀመሪያው ዘመናዊ የፖለቲካ ፓርቲ ኢሃፓ ነው። ያውም ኢሃፓ ብልጽግና ተፈጠርኩ ከማለቱ በፊት የ40 ዓመት እድሜ አስቆጥሯል። ምኞትና መሆን ለየቅናቸው። ብልጽግና ህጋዊነቱን እንድትመሰክርለት ቀደም ሲል በምድረ አሜሪካ የሴራ ትምህርት እንድትማር የተደረገችውን ብርቱካንን ንጉሱ አብይ የምርጫ ቦርድ አላፊ አድርጎ ሾማት። እሷም የተባለችውን ሳታዛነፍ ብልጽግናን ባርካ ህገ ቢሱን ህጋዊ አደረገችው። ዋነኛው ሴረኛ አብይና ድርጅቱ መሆናቸውን እያወቅን ብርቱካንን ማክቸልቸሉ ብዙም የሚገባ ጉዳይ አይደለም። ምናልባት አህያውን ፈርቶ ዳውላውን እንዲሉ ካልሆነ በስተቀር ብርቱካን ከስልጣን ትውረድ ሳይሆን አቤት የከስልጣን ይነሳ ነው መባል ያለበት መፈክር። ብልጽግናንም ህገ ወጥነህና መፍረስ አለብህ ይሁን መፈክራችን። ቢልልንማ ኑሮ አብይና ድርጅቱን በአመት ማዳፋት ነበረብን። ጎበዝ ብርቱካን ከስልጣኗ ተነሳች አልተነሳች ትርጉም የለውም። አብይን ብናባረረው ግን አገርን እናድናለን። የብልጽግናው መሪ 11 ሚሊዮን አባላለን ሲል አውርቶልናል። እኔ ግን 11000 አባላትም እንዳሉት ማመን ተቸግሬያለሁ። ምናልባት የዘሩ ሆኖበት ይሆን? አባቱ ወያኔ 6 ሚሊዮን አባላለኝ ይል ነበርኮ። 30ው አብይ ከብዛት ጥራት እንደሚልቅ ዘንግቶ ሲሆን ጥራት አልባው ብልጽግና በአሃዝ ጋጋታ ሊያገሰው የተነሳው በኢትዮጵያ የመጡብን መንግስት ተብዮች የመንግስት ተቀጣሪውን ሁሉ አባልናቸው የማለት ቅሌት ታይቶባቸዋል። የመንግስት መዋቅሮችንም የድርጅታቸውም ንብረት ሲያደርጉ ይታያል። የኢትዮጵያ ቲቪም ሆነ ራዲዮ የፓርቲያቸው ውሸት መበተኛ መሳሪያዎች ናቸው። ባልሰሩት መንግስት አዳራሽና ቢሮዎች ይጠቀማሉ። ከሀገሪቱ ባጀት ቦጭቀው ለድርጅታቸው ይወስዳሉ። ቁልፍ የሆኑ አባሎቻቸውን በመንግስት መዋቅር አስደርገው በማስገባት አይተውትና ሰምተውት የማያውቁትን ደሞዝ መንግስት ይከፍላቸዋል። በዘንድሯ ኢትዮጵያችን መንግስትና ፓርቲ መለየት ከባድ ሆኗል። የሃይማኖት ተቋማት ሳይቀሩም በፓርቲ ደጋፊያቸው ታጅበዋል። ፖለቲካና እምነትን መዋሃዳቸውን ለማመን ከተፈለገ አብይ የሾማቸውን ባለስልጣኖችን እምነት ይመርምሩና ራሱ ፍርድ ይስጡ። ሰሞኑን ብልጽግና ስብሰባውን ማከናወኑን ቪዲዮ በመልቀቅ አሳይቶናል። በለቀቀው ቪዲዮ የአብይን ስብሰባ አመራር ለመመልከት እድል አግኝተናል። ስብሰባው በእረኛና በከብቶች መካከል ያለውን ግንኙነት አስታውሶኛል። እረኛው አብይ የሚጠብቃቸውን ከብቶቹን ተመለስ ሂድ እያለ ሲገራቸው አይተናል። ምርጫን አስመልክቶ መንጋውን ድምፅ ሲያሰጥም በአግርሞት ነው የተመለከትኩት። የአብይና የብልጽግና ዲሞክራሲ የእረኛና የከብት ግንኙነት አይነት መስሏል። እረኛውን እንደሚፈራ መንጋ ይመስል አብይም የሰበሰባቸውን የብልጽግና መጋዣዎች አብይን የምትደግፉ እጃችሁን አውጡ በሚል ማስተራሪያ በተላበሰ መልኩ ያዛቸዋል። ማን ደፍሮ እጁን ላያወጣ? አይ አንቺ ዲሞክራሲ በስምሽ ስንት ግፍ ተሰራብሽ ያለው ሰው ብዙ ታዝቧልና አይፈረድበትም። ምስኪኗ ዲሞክራሲ በአብይና በብልጽግና ጀሌዎቹ እንዲህ ተጎሳቁላ ስትሰቃይ ኮሎኔል ዶክተር ነኝ የሚለው ንጉስ አብይ ምነዋ ስለ ዲሞክራሲ ከሚናገሩ መጽሐፎች መግቢያቸውን ብቻ እንኳን ማንበብ ተሳነው? ወይስ አምባገነናዊ ባህሪው ጸረ ዲሞክራሲ እንዲሆን አደረገው? ያን የለቀቁትን ቪዲዮ ያየ ሁሉ መሪውንና ጀሌውን የብልጽግና ስብሰባ የእረኛና የመንጋ ግንኙነት አድርጎ ቢቆጥረው ይፈረድበት ይሆን? ብዙ ተመሳሳይ ጉዶች ከማየት ይሰውረን ሲሉ ደብዳቤያቸውን ያደረሱን የዘውትር ደንበኛችን አካሄድ አወቀ ናቸው።
ለፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታይ ይድረስ። ብርታቱን ይስጣችሁ ወገኖች። አለመታደሉንና ኢሳት በሚባለው ራዲዮ ስርጭት ዙሪያ የተቆለቆሉት ብዙዎች ኢትዮጵያዊነታቸው ለጥያቄ ከገባ ቆይቷል። አጫፋሪና ገንዘብ አዋጪ እንዳላቸው የዋናዎቹን ጸረ አማራ መንፈስ የሚጋሯቸው እንዳሉ ሳላውቀርች አይደለም። በቅርቡ ያንዳርጋቸው ጽጌ ልዩ ሎሌ ተብሎ የሚታማው ፋሲል የተባለ አማራ ነኝ ባይ ያብይን ኦሮሞማ አገዛዝ መርመሬ ፌደራላዊ እንጂ ከቶም ጠባብ ዓለም ሆኑን ድርሽበታለው ሲለፈፋል። ይህን ዝግጠት እንግዲህ ምን ይሉታል? ምን ያክል ቢከፍሏቸው ነው እነዚህ ጉዶች አገራቸውን ወገናቸውን ህሊናቸውን ነፍሳቸውን ማንነታቸውን የሚሸጡት የሚጨበጭቡት? የፋሲል አለቆች ኢትዮጵያን በሞላና በተለይም አማራውን ሸጠው ያገኙት አንድ የሚኒስቴርነት ቦታ ብቻ ነው። የኢሃፓ ከሃዲዎች በአያሌውና በጠያፉ ባንዳ ሆነው አብይ ወያኔ በጋተው ጥላቻ ተሞልቶ የተልተል ጫካ ተባቂ ማላደረጋቸው ትርፉ ቅሌት ነው። ያብይን አገዛዝ ኦሮሞነትና ዘረኝነት ለመካድ መጣር ያፈግዛል ከብት ያስብላል። አቶ ፋሲል ለሆዶ አይገዙ ባኮ ሲሉ ሄሌናው ግቸው ከሮተርዳም ሆላንድ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሬዲዮ ስርጭት የደብዳቤዎች አምድ ዝግጅት መቃላመድ መዋሸት መቅጠፍ መዝረፍ መስረቅ መሻር መሾም የዘረኛም ባገነኖች መለያ መሆኑን የሚክዱ በገዛ ፈቃዳቸው የታወሩ ብቻ ናቸው ለማለት ደፍራለሁ። አርመኒው ዘረኛ ቡድን ከወያኔ ጋር እየተደራደረ ለመሆኑ በአዳን ደጋግሞ ሲያጋልጡት እየተካደ ራያንና አፋርን እያስወረረ የህዝብን ደም አስፈስሷል ህዝብን አፈናቅሏል። በመተከል በወለጋ ወዘተ ለጆሮ የሚከብዱ ህሊናን የሚያቆስሉ ዘግናኝ ጭፍጨፋዎች በስፋት እየፈተፈጸሙ ባለበት ራሱን ብልጽግና የሚለው የጴንጤና የኦሮሞ ጽንፈኞች ቡድን አምባገነንነቱን ለማጥናት ራሱ ተመራጭ ራሱ አስመራጭ መሆኑ የእድሜ ገመዱ ሊበጠስ መድረሱን ያሳያልላለሁ። መተካካት የሚለው ጨዋታ በዘር ፖለቲካ የተበከለና በሙስና የተጨማለቀ በእድሜው ወጣት ቢሆን ግምነቱን አይለቀምና የጉልቻዎች መለዋወጥ ወጡን ያጎረናው አሸርበሸር ያደርገው እንደሆነ እንጂ ከተውንም አያጣፍጠውምና ጨፈረው ሊያስጨፍሩን ሲቃጡ ወግዱ ብለን ልንቀወማቸው የግድ ይለናል። ልብ በሉ ወለጋ ደምቢዶሎ የተጠለፉ ሴት ተማሪዎች ጉዳይ ተዳፍኖ መቅረቱና ማንሳት አስጠያቂ የሆነበት ምክንያቱ የዚህ ዘረኛ አገዛዝ እጅ በቀጥታ እንዳለበት የሚያሳይ ነው። እባካችሁ ለአንድ ሳምንት ልጆቻችንን አምጡ እህቶቻችንን አምጡ የሚል ዘመቻና ካሂድ ይህን ጉዳይ ሳያሰልስ እያንዳንዷን የመሰራቀን እየቆጠረ ለሚያስተጋባውና ያገዛዙን አረመኔነት ለሚያጋልጠው ለፍኖተ አክብሮቴን መግለጽ ወዳለሁ። ይህ አንዱ ለፍኖት የህዝብ አንደበትና ለጉስቁሎች ተሟጋችነቱን ማየት አስችሎኛል። አማራን በስልት የማጥቃቱ ዘመቻ መቀጠሉና የዝነኛው የአማራ አርበኞች ስብስብ የሆነው የፋኖ የጎበዝ አለቆችን እና ስመጥር አርበኞችን እያደኑ መግደልን በአደባባይ ማውገዝ እየደረሰ ላለው የሽምቅ ግድያ አጸፋ ምላሽ መስጠት ይጠይቃል። ያገዛዝ ፋሽስት ነው የሚለውን መግለጫ አንዳንዶች ሲቃወሙ መገረም ሳይሆን ያናድዳል። ፋሽስት የሚለው ቃል ብልጽግና የሚባለውን የግፍ አገዛዝ የመቅለስ ብቃቱ የተሟላ ሆኖ ሳይሆን ቃል ቢቸግር ነው ላለው። በሰንደቅ ዓላማ ወጣቶች በጥይት እየተደበደቡ ተገደሉ ከየመንደራቸው ከየቤቶቻቸው ከየስራ ቦታቸው እየታፈኑ እየታሰሩ ነው። በአማራነታቸው ከወለጋ ከቤኒሻንጉል ወዘተ የተፈናቀሉ በረሃብ እየተሰቃዩ መሆናቸውን ያጋለጡ ጋዜጠኞች ማስጠንቀቂያ እንደተሰጣቸውም ሰምቻለሁ። ይህ የአማራ ህዝብ ስቃይ በስፋት ሊቀጥል የሚችል መሆኑ አያጠራጥርምና አማራ ላይ የሚሰነዘሩ ጥቃቶችን መመከት በይደር ሊታለፍ አይገባውምና መደራጀት በጥብቅ የአደረጃጀት መረብ እየጣሉ መደራጀት አስፈላጊነቱ ጫና ሊሰጠው የግድ ይሆናል። ከዚህ ቀደም የተጠቀሰውን ጎንደር አሳላፊ ደምቢያ እንጀራጣይ ተበላ ጎንደሬ አትነሳም ወይ የሚለውን ታሪካዊ መልእክት ማስታወስ ወዳለሁ። ትግላችን መራር ነውና እየተደራጀን እንታገል ሲሉ ታሪኳ ዋሴ ከደጀን ጎጃም መልእክታቸውን አጠናቀዋል።
ሰላም ጤና ይስጥልኝ ውድ ፍኖቶችና የፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አድማጮች በሙሉ። ውድ አድማጮች ሆይ የዛሬው መልእክቴ በዛሬው ኢትዮጵያ ከዚህ በፊት በአገራችን ታይቶ እንደማይታወቅ ተደርጎ ከበሮ የሚደለቀለት ብልጽግና በግልጽ እንደምናየው ከሆነ ከመነሻው እስከ መጨረሻው ከየት ወዴት እያመራ ነው እያልኩ እጀምራለሁ። እንዲሁ በዝምታና በትዝብት አይን ስንመለከት ከአጀማመሩ እስከ አሁን ያደረገ ያለው ጉዞ የጀማሪው ሯጮች የሩጫ ልምምድ ይመስል ራሱን ብቻ ተወዳዳሪ የሌለው አሸናፊ አድርጎ ለማውጣት ሲል ካለብልጽግና እቺን ሀገር የሚያዝናት የለም ለማሰኘት እንደ ኢሳፓ ራሱን ሲቀጥ ሲስልና ብልጽግናን የሚያወድሱ ቃላት እየተጠቀመ ሲያወድስ ይሰማል። ህዝቡና ተቃዋሚዎቹን ይባስ ብለው አይናችሁን ጨፍኑና ላሞኛችሁ ለማለት ያህል አንካሳ ተወዳዳሪዎችን አስከትለው እንደ አባቱ ይያደግ 99% አገኝተን አሸነፍን ካልንም ይነቃብናል በማለት 90% አገኝቶ ብልጽግና አሸንፈዋል ይያለ እንደ ቻይና ኮሙኒስት ፓርቲ ራሱን በኢትዮጵያ ውስጥ አንቃ ላይ ለመወዘፍ ብቻ ሳይሆን ለሌላ 10 እና 20 አመት ሊተኛበት መዘጋጀቱን በአደባባይ እየተናገረ ይገኛል። ነገሩ እኛም ማውቀናል ጉድጓድ መስናል እንዳሉት አይጦች እኛም እንዲህ አይነት ጫዋታ ድሮውንም ይያወቀን ስንታለል ኖር ዛሬም እየኖርንበት ስለሆነ ይህ ለኛ አዲስ ነገር አይደለም። እነሱም በዚህ አይን ባወጣጨው ለነሳቸው ያሳበቡ አገር እንዳይጠፋ በማለት እንጂ ያሁኑ ያፈጮሎች ብልጽግና ጉዞ መጀመሪያውኑ ከጣፋጭነት ወደ መራራነት እንደሚለወጥ ሌላው ቀርቶ መላው የኢትዮጵያ ህዝብ ርቀትም ሆነ በቅርብ ያለ ሁሉ እያየና እየተመለከተ ያለው ጉዳይ ስለሆነ እንግዲህ ጨው ለራስ ስትልጣጥ አለዛ ድንጋይ ተብለ ትጣላል እንደተባለ ሁሉ ብልጽግናም ሆኑ ሌሎች አጃቢ ተቃዋሚዎች ለህዝብና ለሀገር አንድነት ካልሰራችሁ በስተቀር መጨረሻችሁ የህዝባዊ አመጽ ጭራሮ ሆናችሁ እንደምትማገዱ አትጠራጠሩ። ይልቅ ይህንን የጮሌን ፖለቲካ አሁን አቁማችሁ ለእውነትና ለሐቅ ብትሰሩ ከመባነን ይልቅ በሰላም ተኝታችሁ ታዛላችሁ። አሁን ግን በትዝብት አይን እያየንና እየተመለከተን ያለው ሁኔታ ግን ለዚች ሀገር ውድቀት በዋናነት ተጠያቂዎች የትግራይ የኦሮሞ ጠባብ ፖለቲከኞች መሆናቸውን ብዙዎች አግሮዳል ኃይሎች ያሰመሩበት ጉዳይ ሆኗል። ወያኔም ከሆነ እድሜ ለክፋቱ ከማን አንሼ ብሎ በየቦታው እሳት እየለኮሰና የጫረ ችግር ፈጣሪ ሲሆን የኦሮሞ ጠባብ ፖለቲከኞች ደግሞ የኔ ብሔር ይበልጣል የናንተ ያንሳል እያሉ ኢትዮጵያዊ የሆነውን ሁሉ በእውቀቱና በችሎታው መሾም በሚገባ ቦታዎች በስውርም ሆነ በግልጽ በብሔር እየሸነሸኑ የራሳቸውን ወዳጅ ወይም ዘመድ ሲሾሙና እንደ ቅርጫ ስጋም ሲከፋፍ ይታያሉ። ይህንን ሲያደርጉ ማን ከልካያለን እኛ ብዛት አለን በማለት ቢክሯሩም ሌሎች አግሮዳድና ተቆርቋሪ አናሳ ብሔር የሚባሉ ብሔሮች የአንድነት ድምር ካለኛ ማንን አለ የሚሉትን በቁጥር በበለጠ ከተባለና እነቱ ቁልጭ ብሎ በወጣ እለት በብዛት የሚታመኑ ዝምታም ፖለቲከኞች የት ሊገቡ ይሆን? ወንድሞቼ ሆይ ከዚህ ሁሉ ጭቅጭቅና ንትርክ ኢትዮጵያዊነት ጸንቶ መኖር ከሁሉም በላይ ይበልጣል ብዬ ስናገር እኔም በፍጹም በሆነ ኢትዮጵያዊነት መንፈስ ኩራት ሲሆን ለሁላችንም ነገም ሆነ ዛሬ ኢትዮጵያዊነቱ ያኮራል እንጂ አያሳፍርም። እርግጥ ነው እርጉምና እርኩስ ልጅ ቦላጅነቱ የሚያፍር ከሆነ ኮራንዳነት አልፎ በዜግነት በሰላም ኑር ቢባል የተበከለ አይምሮ ስለተሸከመ ላይገባው ይችላል። ብቻ እግዚአብሔር ይቅር ይበላቸው እንጂ አብዛኛዎቹ የኦሮሞ ጠባቦችና ወያኔዎች የሚያልቁት በኢትዮጵያና በአማራ ላይ በተመሰረተ በጥላቻ በሽታ ይመስለኛል። ከዚህ በተረፈ የሚቀጥለው መልእክቴ ለአማራ ክልላዊ መንግስት አባሎች በሙሉ ይሆናል። መቼስ አልሰማንም እንዳትሉ የሰማ ሁሉ እንደሚነገራችሁ ተስፋ አድርጋለሁ። ለረጅም ጊዜ ለመግዛት ጉጉት ላላቸው ቡድኖች ወይም ጎሳዎች ብላችሁ የአማራን ህዝብና አልቆም ለአገር አለንታ ይሆናል ተብሎ ተስፋ የተጣለባቸው ፋኖችን ማጥቃት ማሳደድና መግደል ራሱ ወደፊት የሚያስከትለውን ጦስ ከወዲሁ አስባችሁ አብራችሁ ብትሰሩ ይመረጣል። አብይና ሽመልስ አብዲሳ ሸኔን ከከተማ እስከ ጫካ ድረስ በስውር የተንከባከቡና የሸፋፈኑ ሲረዷቸው ይያያችሁ እናንተ ግን ራሳችሁን መልሳችሁ እየጎዳችሁ ወያኔና ኦነግን አማራን እንዲገድሉ የገዛ ልጆቻችሁን የገደላችሁ ለጠላት በር ወለል አድርጋችሁ ትከፍታላችሁ። ይህ ድርጊታችሁ መጨረሻው እናንተንም ይበላችኋል ሲሉ የመልእክት የላኩልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ተናስተልኝ ፍኖቶችና ውድ ኢትዮጵያውያን ሀገር ወዳድ ሁሉ ወገኖቼ ሙዚቃ እንዲህ እንደዛሬ አደንቁሮ መቀፈል ሳይሆን የጥበብ ልክፍት በነበረበት ደጉ ዘመን የመድረኩ ንጉስ ሽክርክሩ ጋሻ ለማየው ሸቴ ቀልብን በሚስብ ለስላሳ ድምጹ አዚሞል እኛም ያድማጭ መብታችንን አሳልፈን አንሰጥም ብለን ትዝታ ቋጥሮብ እንበታል ጋሻለማየው ሸቴን ዳንጎራገረው ያሰላሰር ኩሽ ኮንፈረንስ አንይከው ዋነ በረቺ ማለት መንፈሴን አወከው አተየሽኒም እንዲያው እንደዘበት አጥንቴ ሻላውቅም በናፍቆት ፍላጎት በማለት አለችኝ ይያሉ መጠበቅ ባካል ላይም ቆል የማይራራ የጭካኔ ጉልበት እንደሚያለብስ አሳይቷል ውድ ጋሻለማየው አለችኝ የሚላትን መጠበቅ ብቻ ነበር ፈተናው ኑሮ ርካሽ ነው እንደዛሬ ያረገው አርገውና የኑሮ ውድነት ጣራ ላይ በሰፈረበት 10 ሳንቲም ካለ ከቢልጌት ጋር ትከሻለ ትከሻ መለካካት ሁሉ ትችላለ በውስጥም በውጭም ዲታነሀ ያ 10 ሳንቲም ቆሎ ኩሽም ማደርግና አንዶንት አሳዋ ጭልጥ አድርግና ተመስገን እላለው ኑሮ ይባልና ሰፊው ህዝብ ልብ በልብ 10 ልብ ቢል 10 ሳንቲም አንድ ጣሳ ውሃ የሚያስጠጣ ቆሎ የመግዛት አቅማና ሳትነጠቅ በፊት ባለቤቷን መግባ ወይም አብልታ ማሳደር የምትችል መሆኗን ውድ ጋሻለማየው በውብ ድምፁ ያዋዘ ነግሮናል። ነፍሱን ይማርና ጋሻለማየው ዛሬ ቢኖር ምን ብሎ ይዘፍን ነበር? 10 ሳንቲም አይል መቼስ ምነው ያሁኑ የእናቶች እንደነ አጼ ቴድሮስ እናት በሆኑ የታጠቅ እናት ሆዳ መቻሉ እሳት አርግዛ 9 ወር በሙሉ እንደምታቁት ሁሉ አባታ ተካሳ የቋራው አንበሳ መይሳው ካሳ ቋረኛው ካሳ የክርስትና ስሙ ገብረ ኪዳን ሁሉም የጀግናው አባታ ተክ ዳግማዊ አጼ ቴድሮስ መጣሪያ ስሞች ናቸው። አባታተክ ለመድሪቷ በረከት ለኢትዮጵያ አንድነት እንዲሁም የጀግንነት ምሳሌ የሆኑ ዘንድ ከአባታቸው ከአቶ ኃይሉ ወልደ ጊዮርጊስና ከእናታቸው ከወይዘሮ አትጠገብ ወንደርሰን ጥር 6 ቀን 1811 ዓመተ ምህረት ተወለዱ። ለሀገር አንድነት ሲሉ ሞቱን በጸጋ የተቀበሉት አጼው እንዲህም ተገጥሞላቸዋል። ሱሬና ድጋችን ፈጽሞ ሳይላላ ታጠቅ ፈረሳችን አሸዋ የበላ በጥቅጥቅ በረሃ ባህሩር በዙላ ቀዩ ሰው ሲጠቁር ጥቁር ሰው ሲቀላ ዘወትር ጧት ማታ ጎራዴ ውልወላ ለንጠጣው ነው መሰል ችጉጣችን ፈላ ነገ ምስክር ነሽ ታዘቢ መግደላ ተብሎላቸዋል። መልካም ሳምንት ድርበትግል እግዚአብሔርስልኝ አመሰግናለሁ። ገላቱማ የቀንደላይ ከዚራ ከዊንዲ ሲቲ ቺካጎ።
ይድረስ ይህ መልእክቴ ለፍኖተ ዲሞክራሲ ሬዲዮ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሬዲዮ ፕሮግራም አዘጋጆች በሙሉ አድማጮች እንዴት ከረማችሁ ይያልኩ እቺን መልእክቴን እንድታስተላልፉልኝ በአክብሮት እጠይቃለሁ። ሰውየውን ካልናቁ አጥሩን አይነቀንቁ ነው። አገር እንዴት ሰነበተች? በስልጣን ላይ ያለው መንግስት ያማራውን የመብት ግን ለመግጨት ባወጣው መመሪያ በጎጃምና በጎንደር በሸዋ በወሎ ደጋፊና ተሳታፊም የሚንቀሳቀሰው ፋኖ ልዩ ኃይል ለማኮላሸት አቅዶ ያልተሳካለት እርምጃ መውሰዱ ነው። የኢትዮጵያ ህዝብ በተለይም የአማራውን ማህበረሰብ ባለፈው 30 አመታት የሰፈነውን ጸረ ኢትዮጵያና ጸረ አማራ የሆነ አገር ጠል ቡድን ለመታገል ተቆጥቦ አቅም በትግሉም ብዙ መስዋዕትነት ከፍሏል። ልጆቹ ታስረዋል፣ ተሰደዋል። በተለይ ባለፉት 4 አመታት የተረኛው የኦሮሞማ ቡድን በስልጣን ከጨበጠ ወዲህ ግብና በደሉ ብዙ ተጠናክረ እንጂ አልቀነሰም። በጣም የሚያሳዝነው ላለፉት 30 አመታት በስሩ ስልጣን ተካፋይ የሆኑት የራሱ ልጆች የሚያደርሱበት በደልና መከራ ነው። ያማራውን ማህበረሰብ ከሌሎች ወገኖች ጋር ተባብረው ለ27 አመታት ኢህአደግ በሚል ጭምብል ስልጣን ላይ የተቀመጠውን ዘራፊና ፋሽስታዊ ወያኔ ወራሽ ቡድን ከስልጣን ቢያባረርም የከፈለው መስዋዕትነት ያገኘው ትሩፋት ቢኖር ስልጣኑን ተቀሎ በያዘው የኦሮማ ቡድን ካለፈው የባሰ ግድያ፣ መቁሰል፣ መዘረፍ፣ መፈናቀል በሰደድ ነው። የግፍና በደሉ ዋንጫው ሞልቶ ሲፈስ በህግ ሊያገኝ ያልቻለውን መብቱን ለማስከበር ጠመንጃ አንስቶ ለመታገል የተሰለፈው ህዝባዊ ኃይል ወያኔን በጠራረገበት ክንዱ ተረኛውንም እንዳይጠራረገው ብርክ የለቀቀበት የኦሮሞማ መራሹ ብልጽግና ቡድን በአንደኛ ደረጃነት ጠላትነት ፈርጆ ለማጥፋት በመንቀሳቀስ ላይ ነው። በባህር ዳርና በጎንደር የጀመረው የአማራ መከራ በህዝብ ተቃውሞ ሳይሳካ የቀረ ቢሆንም እስካሁን ድረስ መከራው ቀጥሏል። አማራው አያት ቅድመ አያቶቹ የኖሩበትን እሱም ተወልዶ ያደገበትን የራያና ዘቦ የወልቃይት ጠገሬን መሬት ተነጥቆ በሀገሩ ባዕድና ሁለተኛ ዜጋ ሆኖ ለአመታት ኖሯል። ከአራት አመት በፊት ወያኔ ተወግዶ መቀሌ ሲገባ የትግሉ ፍሬ የሆነውን የአባቶቹ መሬት በእጁ መልሶ ሊያስገባ ችሏል። ይህ ያልተዋጠላቸው በወያኔና በአብይ አህመድ አሊ የሚመራው የሆነ አገር አፍራሽ ኃይሎች ጥምረት አማራውን ከራሱ ርስ ለማባረርና የእርቅ መደራደሪያ ለማድረግ መንቀሳቀስ መጀመራቸው በግልጽ ታይቷል። በስልጣን ሽኩቻ የተዋጉት የወያኔና የኦነግ መራሽ ቡድኖች ጠባቸውን ወጉድን ትተው መሳሪያና መረጃ እየተቀባበሉ በጋራ ጠላታቸው በሆነው የአማራ ማህበረሰብ ላይ ጦራቸውን በማሰማራት በተለያዩ አቅጣጫዎች ጥቃት ቢከፍቱበትም በአማራው አይበገሬነት ጥቃት ከደረሰበት አፋር ወንድሙ ጋር ሆኖ እየደጋገመ የመጣውን የጠላት ጦር ድባቅ እየመታ መልሰው አሉ የሚባለው የአገር መከላከያ ጦርነቱን ተጠናቋል የሚል ፌዝ ከዳር ቆሞ ከመመልከት ባሻገር ግዳጁን አልተወጣም። የአፋር ህዝብ የመከላከያ ኃይሉን እርዳታ ሲጠይቅ ጆሮ ዳባ ልበስ ተባለ፣ ብቻውን እንዲጋፈጥ ተፈረደበት። ብዙዎቹ ንብረት ወደመ፣ ብዙዎቹ የሚቆጠሩ ተፈናቀሉ። ጎኑ የተንሰራፈው የአማራው ፋኖ ብቻ ሆነ። ከጎኑ የተሰለፈው የአማራው ብቻ ሆነ። የመንግስቱ ቸልተኝነት በእልህና በግጭት የመዋጋት ወይ ወኔውን ከፍ አደረገው እንጂ አላን በረከከውም። በማዕከላዊ መንግስት ድጋፍና ትብብር በተደጋጋሚ ከቦ ጥቃት ለማድረስ እድል የተቸረው ወያኔ እስካሁን ድረስ ማጥቃቱን አላቆመም። የተወሰኑ ቦታዎችን ተቆጣጥሮ ያለያዘውን ለመያዝ ሙከራ እያደረገ ይገኛል። ኦህዴድ መራሹ ቡድን የአዲስ አበባውን ስልጣኑ ወንበሩ እስካልተነካ ድረስ ደንታ እንደሌለው በአማራውና በአፋሩ ላይ ያለው አቋም አረጋግጧል። የአማራውም ሆነ የአፋሩ ጥያቄ ከሚኖርበት መሬት ላይ በሆነ በኢትዮጵያ አንድነት ይሄ የማይዋጥላቸው ጸረ ኢትዮጵያ የሆኑ ግለሰቦች አማራውን ሌላውን በኢትዮጵያዊነቱ የማይደራደረውን ዜጋ ሁሉ ለማጥፋት ቆርጠው ተነስተዋል። የራስ ምታት የሆነባቸው የአማራው ፋኖ ሚሊሺያ ልዩ ኃይል ለማዳከም ያልጠነሰሱት ሴራ የለም። መሪናቸው የሚባሉትም በመደለል በማስፈራራት ብለውን ከስልጣን ለማስወገድ ማሰርና ማሳደድ ትግሉን ለማኮላሸትም ሞክረዋል፣ እየሞከሩም ነው። የወልቃይትን ኮሚቴ ልዩ ኃይል አባላት ከቦታው ተነስተው ወደ ደሴ እንዲሄዱ ብልጽግና ተብዬው ትዕዛዝ ደርሷቸው እንቢ ብለዋል። አብይ አህመድ የሚመራው የብልጽግና ፓርቲ በቅርቡ የአማራውን ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞን ከቦታው አንስቶ ቢሮ ውስጥ ተከርችሞ እንዲቀመጥ ቢያዝም ተንኮሉ የገባው የጀነራል በሹመት የሰጡትን የቁም እስራት እንቢ ብሏል። ጀነራሉ አከታትሎ በወያኔ ስልጣን ላይ ባለው በኦህዴድ መራሹ ቡድን መካከል ያለውን ትስስር የመከላከያ አዛዦችም ደባና ሴራ ተንኮል ዝግዝግ አድርጎ በሜዳ ላይ ዘርግፎታል። ይሄም ለአብይና ለመሰሎቹ በተለይም በአማራ ስም ስልጣን ላይ ያሉት የባዕዴን መሪዎች የቂጥ ቁስል ሆኖባቸዋል። ቀደም ሲል የብልጽግና የስራ አስፈጻሚ አካል አቶ ጸጋዬ አራጌ ካወጡት የተዘረፋና የሌብነት ሚስጥር በመጋለጥ እርምጃ ጋር ይሄ ጀነራል ተፈራ ማሞ ሲጨመርበት የስርዓቱን ወንጀልን ዓላማ በማያሻማ መልኩ ወለል አድርጎታል። የበሰበሰ ዝናብ አይፈራም እንዲሉ የኦነጉ መራሽ ቡድን በስርቆት ላይ ስርቆት በዘረፋ ላይ ዘረፋ በስር ላይ ስር በማፈናቀል ላይ ማፈናቀል በማሳደድ ላይ ማሳደድ በቅጥፈት ላይ ቅጥፈት በክደት ላይ ክደት ተያይዞታል። መንግስታት ሁሉ መውደቂያቸው ሲደርስ ቀልብ ይነሳቸዋል፣ ያብዳሉ። እብድ ደግሞ ከለቀቁት ያጠፋል፣ የያዘውን ይሰብራል። እነዚህም የስልጣን እብዶች ያዙን ሀገር እንዳይሰብሩ በጊዜው መፈናፈኛ እንዳያገኙ ማድረግ ተገቢ ነው። አገርና ብርጭቆ አንድ ነው፣ አያያዝ ይጠይቃሉ። ከእጅ ካመለጠ አይተርፍም። የምንከባከበው ባለቤት ያስፈልጋል። ለኢትዮጵያ ባለቤቱ ህዝቡ ነው። ህዝብ ደግሞ የጋራ አገሩን ለማዳን በጋራ ሊቆም ይገባል። ጠላቶቹ በጉልበት በሴራ በስልጣን ላይ እንደወጡ ሁሉ ከስልጣን በሰላም አይወርዱም፣ ደም ለማፍሰስ አይመለሱም። ይሄን ለመቋቋም የድል ባለቤት ለመሆን ከራሱ ተውጣቶ ትግል የጀመረውን በስንቅ በትጥቅ በመረጃ በገንዘብና በፕሮፓጋንዳ ማጠናከር ተገቢ ነው። መብትና ነጻነት ያገኙት የሀገር ሉዓላዊነት ለጥቂቶች መስዋዕትነት ብቻ አይገኝም። በጥቂት መስዋዕትነት ብቻ አይገኝም። ጥቂቶቹ ይጀምሩታል፣ ብዙዎቹ ይፈጽሙታል። ስለሆነ ሁሉም አገሩን የሚወድ ፍትህ እንዲሰፍን የሚሻ የጎሳ ፖለቲካን የሚጸየፍ ከዓለም ከታወቀበት የረሃብና ስደት መገላገል የሚፈልግ ታሪኩን ለማደስ የሚመኝ በአገር ማዳን ውስጥ መሳተፍ የሚችለው ማበረከት ይጠበቅበታል። ሁሉን ያሳተፈ የሽግግር መንግስት አሁኑኑ የታሰሩት የሬና እስረኞች አሁኑኑ ይፈቱ። አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ተውን ደብዳቤ የላኩልን መይሳው ከምዕራብ አሜሪካ ናቸው። ይድረስ ለፍኖተ ሬዲዮ የአንድነት ድምጽ አዘጋጆች እንደምን ሰምታችኋል? ውድ ፍኖቶች፣ ይህ ከዚህ በታች የምታነቧት ጽሑፍ በግጥም መልክ ነው የተከተበችው። የተላከችውም ከጎጃም ክፍለ ሀገር ሲሆን ጸሐፊው ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ እንዲነበብለት የላካት መሆኑን መናገር ፈልጋለሁ። የቋጠረችው መልእክትም ወፍዘራሽ በሆነው ብልጽግና ሳይወዱ በግድ በአማራ ክልል በሚባለው የሚኖረው የመንግስት ሰራተኛ ሁሉ ለመከላከያ ኃይል በሚል ሽፋን ያለ ውድ በግድ ያመጽ የወር ደሞዙን በግድ እንዲከፍል ተፈርዶበታል። አማራው ደሙን እየሰጠ ያለ ከመሆኑ በላይ በጦርነቱ ውስጥ ወንድሙን እህቱን አባቱንና እናቱን በጠቅላላ ዘመድ አዝማድ ጎረቤቱን በማጣቱ ብስጭት ላይ መሆኑን የሚያሳይም ግጥም ነው ባይ ነኝ። እናም ይህን ስቃይና መከራ ለመግለጽ ባጭሩ እንዲህ አርጉ አስቀምጧታል። ደሞዝ ደሜንና ወዜን አመት ሙሉ ቀርታችሁ የሰጣችሁን ገንዘብ ደሞዝ ብላችሁ የወዜንስ ቻለ የደም ያለባችሁ የወዝ ጉስቁልና ወለሱ ቢከስም የደሜ ጥያቄ ገንዘብ አይመልስም። ሰላም ፍኖቶች፣ ለፖለቲካ እኮ ገደብ ዘመን ሊኖረው ይገባል። እድሜ ሲገፋ ፖለቲካውን ተው ለማለት አይደለም፣ ተመክሮን ያሳጣናል። እነ ማንዴላንም እንዲሁ። በፖለቲካ ህይወታቸውና ስምሪታቸው ግን አስተዋጽኦአቸው ዋጋቢስ የሆነና የተወገዘ ጸረ ህዝብ የሆነ በተገቢው ጊዜ ጡረታ ቢወጡ ጋራጅ ቢገቡ ተገቢ ነው። የተከለሰ ጥይት ሁለት አይተኮስም፣ ቅሌት ሲደጋገምም እጅጅ ይላል። ዝምታም ወርቅ ነው ይባላል እኮ። የተማሪውን ማህበር ያኔ ያመሰና የነሱንም ድርጅት ያመሰ ግለሰብ፣ ወያኔን በጽናት ለአመታት ያገለገለ ግለሰብ፣ የደርግ አባልና መኮንን ሆኖ ክስን ያካበተ መኮንን፣ በኪነቱ መስክ ከጥቅማቸው ይልቅ ወያኔን በመጥቀም አገር የጎዱት ወዘተ፣ እንደገና ተመልሰው መድረክ ሊይዙና አዲስ አበባን እንታደግ ወዘተ ሊሉ ሲቃጡ መታዘቡ ያቆስላል። አገር ወዳድ ሁሉ በቃችሁ ዝም በሉ ጸጥ በሉ ቢላቸው ደግ ነው ሲሉ ነጻነት ወልዱ ከዳላስ ሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ተወዳጁ የፍኖተ ሬዲዮ አዘጋጆችና አድማጮች የከበረ ሰላምታዬ ይድረስ። ውድ ፍኖታዎች ሰሞኑን ያለምን በተለይም የምዕራባውያኑን ትኩረት የሳበው በሩሲያና ዩክሬን መካከለ ያለው ጦርነት ሲሆን ሩሲያ ዩክሬንን የኔቶ አባል የመሆን ጥያቄ የህልውና አደጋ ነው ስትል በሌላ በኩል የኔቶ አባል አገሮች ደግሞ የዩክሬን አባል መሆን ደንቃራ የሆነባቸውን ሩሲያን ከማዳከምም ሆነ በቅርብ ለመቆጣጠር በሚያስችላቸው ጂኦግራፊያዊ ርቀት ለመጓደብ ባላቸው ፍላጎት ሲሆን በእነዚህ ሁለት ተቃራኒ ፍላጎቶች መካከል የዩክሬን ህዝብ የጦርነት ሰለባ ሆኗል። ከዚህም በላይ ጦርነቱ በሩሲያና ዩክሬን ብቻ ሳይሆን ዩክሬንን የሚያግዙ ሀያላን አገሮችም በተዘዋዋሪ ለጦርነቱ ማገዶ አቀባይ በመሆናቸው ጉዳዩን እጅግ አሳሳቢና አካባቢ ብቻ ሳይሆን ዓለም አቀፋዊ ስጋት ያደርጋል። እስካንገታቸው ኒኩሌር የታጠቁና በወታደራዊ ጡንቻ የሚያስቡ ሀያላን የ40 ቀንና የ40 ሌሊቱን የውሃ ጥፋት በኒኩሌር ነፋሪት ሊደግሙ ጠርዝ ላይ የደረሱ ይመስላል። በመሆኑም ቀደም አንዳንድ አዋቂዎች እንዳስተረቀቁት የሰው ዘር ራሱን በራሱ ለማጥፋት ከመቼውም ጊዜ ጥግ ላይ ደርሷል ያሉት ይህ ሁኔታ በግልጽ አመላካች ነው። በሌላ በኩል ጦርነቱ ግረመንገዱን ሁለት ነገሮችን ግልጽ አድርጓል። አንደኛው ምዕራባውያን በስደተኞች ላይ ያሳዩት የዘር አድልዎ ማለትም ከሌሎች አገሮች ከአፍሪካና ከመካከለኛው ምስራቅ በተመሳሳይ ሁኔታ በተፈናቀሉት ላይ እና ለነጮቹ የዩክሬን ስደተኞች ያሳዩትን ክብካቤ ዘረኝነቱን ግሃድ አድርጎታል። ለነገሩ ስልጣኔ ከተነሳ ነጭ ከመሆናቸው በስተቀር የዛሬና ያድርገውና ብዙዎቹ ከነሱ ቀድመው የተረጠኑ ናቸው። በሁለተኛ ደረጃ እስካሁን ለጋዜጠኝነት ሙያ ይሰጥ የነበረው ትርጉም ከናካቴው ቀይረውታል ማለት ይቻላል። ጋዜጠኝነት ወደ ፖለቲካ ቃል አቀባይነት ወርዶ አዲስ ትርጉም ተሰጥቷል። ለክ በኢትዮጵያ በወያኔ አሸባሪዎች አማራውና ኦርቶዶክስ ክርስቲያኑ በያቅጣጫው በእሳት ሲጋይና እንደ በግ ሲታረድ ትግራይ ውስጥ የዘር ማጥፋት ጦርነት እየተካሄደ ነው ብለው በወያኔ ሐሰተኛ ጩኸት ሀቅን እንዴት እንደሸፋፈኑት ለተመለከተ ዛሬ በመስራቅ አውሮፓ እየተካሄደ ባለው ጦርነት በሚቀርበው ብዙም ላይገረም ይችላል። ስለ ህልውና አደጋ ሲነሳ ለኛ ኢትዮጵያውያን ከሁሉ በፊት የምናስበው አገራዊ ህልውናዋን ለማጥፋት የውጭና የውስጥ ጠላቶቿ በኢትዮጵያና ኢትዮጵያዊነት ላይ ድምጽ አልባ ጦርነት ከከፈቱ እነሆ 31 ዓመታት ማለፋቸውን ነው። የህዝቧን አንድነት ለመጠበቅ ሉዓላዊ ክብሯን ለማስመለስ የምትታገለው ዜጎቿ በሰው ልጅ ታሪክ ተደርጎ የማይገፍ እየተፈጸመባቸው አይከፍሉ መስዋዕትን እየከፈሉ ያሉባት ኢትዮጵያ ነው። ምንም እንኳን ዛሬ ያች በታሪክ ታፍራና ተከብራ የኖረች መሆኗን ወዳጅም ሆነ ጠላት የሚያውቃት ኢትዮጵያ ባትሆንም ህዝቧ በዘረኞች አረመኔያዊ ድርጊት ሳይደናገጥ ከእንስሳ ባነሰ አስተሳሰባቸው ሳይጸየፍ በወሮበላ ተረኝነታቸው ተስፋ ሳይቆርጥ ለጠነባ ዘረኝነታቸው ሳይንበረከክ እስካሁን ቆይቷል። በአገራችን ኢትዮጵያ በዘረኛው አገዛዝ እየተካሄደ ያለው የዘር ጽዳት ወንጀል ዓለም አቀፍ ሚዲያ እንኳን ይህን አጋጣሚ አግኝቶ ሌላ አሻሚ ሁኔታ በሌለበትም ጊዜ ለማጋለጥ ሳይሆን ለመሸፋፈን ያለ አንዳች ሀፍረት ሲቦጠረቁ ወንጀሉን የፈጸሙትን ሰለባ ሲያደርጉ ሰለባዎቹን ወንጀለኛ ለማድረግ ሲተባበሩ ነው የታዩት። ዛሬ ላይ የወያኔውን ተቋማዊ ወንጀል በባሰ አረመኔነት ያስቀጠለውና እጁ በደም የጨቀየው ኮሎኔል የከረፋ ዘረኝነቱ በየትኛውም ፖለቲካ ጎራ ላለ ሰብአዊ ፍጡር ሁሉ ከዳር እስከ ዳር እያስተጋባ ባለበትና የግፍ ጽዋ ሞልቶ የፈሰሰበት ደረጃ ላይ ደርሷል። የአድዋ ድል እንኳንስ ለኢትዮጵያውያን ለመላው ጥቁር ህዝብና በቀኝ አገዛዝ ጨለማ ሲማቅቁ ለነበሩ ሁሉ የብርሃን ጮራ የፈነጠቀውን የነጻነት ታጋዮችና ቤታዊ መሪዎች ይቻላል ለሚሉት ድል በመሳሌነት የሚጠቅሱትን ታሪካዊ በዓል ዜጎቿ እንዳያከብሩ የወያኔው ኮሎኔል በኦነግ ምልምሎቹ ከቦታው ያደገበት በታሪካዊ ምኒልክ አደባባይ ያከበሩት ወጣቶችን እያፈሰ ዘብጥያ ያወረደበት ከበረት በማይሻል ቦታ ውስጥ ያጎራቸውን ወጣቶች በውሃ በመግብና በህክምና ጥጦት ለስቃይ የዳረገበት አሳዛኝ ሁኔታ ላይ ይገኛሉ። በተረኞቹ የኦፒዲዮ ኦነግ ጥርቅም ስሌት ታሪካዊ ቅርሶቻቸውን ለማስጠበቅ አገራቸውና ወገኖቻቸው ለመታደግ የሚነሱ ወጣቶችን በማሸማቀቅ የህልውና ጉዳይ የሆነው ዓላማቸውን ሲፋጅ የሚጥሉት ሲቀዘቅዝ የሚያነሱት ጉዳይ ስለሚመስላቸው ከዚህ የተለየ አያያዝ ከነሱ አይጠበቅም። ወጣቱ ከታሪካዊ ኃላፊነቱ ለማዘናጋትና ለመከፋፈልም በዩኒቨርሲቲው የጠነባ ዘረኛ መርዛቸውን በመበተን ሊከፋፍሉ እየጣሩ ናቸው። አድርጉ የተባሉትን የሚያደርጉ የጎጥ አጋሰሶች ናቸውና የታላቁበትን ከማድረግ የሚመለሱ ወይም ለምን ብለው የሚጠይቁ አይሆንም። መስጊድን አቃጥሎ በክርስቲያኑ ቤተክርስቲያንን አቃጥሎ በሙስሊሙ ማሳበብ ያው ህዝብን እርስ በርስ ያጫረሱ እየመሰላቸው ለሶስት አስር አመታት ሲዳክሩ ህዝብ ነቅተንባቸዋል ደስ አይበላችሁ እርስ በርስ አንጋደልም ካላቸው አይገባቸውም እንጂ ቆይቷል። ይህን ሁሉ ሲያከሽፍባቸው ነው አገዛዙ ከላይ ወደ ታች መዝመትና በዳቦ ስም ፈጥሮ ህዝብን ማሳረድ የጀመረው። መለስ በሰይጣናዊ ስራው ተማምኖ ከኢንሳ ጉምቶች ሁለተኛ ሰው ያደረገው በጤና እንዳልነበር ሲነገር ማንሰብቶ በማጨብጨብ የኖረው የፖለቲካ ባህል ለመሻር ገና ብዙ ትግል ይጠይቃል። መጠየቅ ቀርቶ ማጎብደድ፣ ለህሊና መገዛት ቀርቶ ለሆድ የሚል በበዛበት መንደር የቄሮ ካድሬዎች ቢፈነጩ ምን ይገርማል? ደግነቱ እንዲህ ተባላሹ ዜጎች መድረክ ስለተሰጣቸውና ጫጫታቸው ስለሚያስተጋባ እንጂ ሁሌም አናሳ መሆናቸው ነው። ብልጽግናዎቹ አንድ ሰሞን አሸባሪ በሚል የፈረጁትን ወያኔ ዛሬ ላይ ህወሓት ሲሉት መስማት ተገደናል። ከወያኔ አራዊቶችም ጋር ውስጥ ለውስጥ የሚያደርጉት የፖለቲካ ድርያም ሊደብቁት ያልቻሉ የአደባባይ ምስጢር ከሆነ ሰነበተ። ይብላኝ ለአማራው በአራት ግንባር እየተወጋዳለው ወያኔ በሰሜን፣ ኦህዴድ ኦነጉ በስተደቡብ፣ ሱዳን በምዕራብ በአዴን አብን ከመካከል አስገብተው ሳንድዊች ለማድረግ እየተንቀሳቀሱ ነው። የኮሎኔሉ አገዛዝ ይህን የአማራውን ፍጅት ለማፋጠን ፋኖን ማሳደዱን ተያይዞታል። ትጥቅ ማስፈታት፣ አፍኖ ማጥፋት፣ በማሰር በመከፋፈል የፋኖ መሪዎችን ደሞዝተኛ በማድረግና በጥቅማ ጥቅም በማልፈስፈስ ወዘተ ዘመቻ ከፍቶባቸዋል። ለዚህ ነው ፋኖና ልዩ ኃይሉ ከአፋር ህዝብና ልዩ ኃይል ጋር ትግሉን ማቀናጀት፣ ከሰራዊቱም ከጎናቸው ከሚሰለፉ ስለሚኖሩ ጥሪያቸውን ያለማቋረጥ ማቅረብ፣ መንግስት በሚል ተጃጅለው የሚያጃጅሉትን ጥግ ማስያዝና አገሪቱ መንግስት የምትለው እንደሌላትና አማራው በራሱና በኢትዮጵያ ወገኖቹ ብቻ መተማመን እንዳለበት ማስረዳት የግድ ይላል። አማራ በሚል ተቀልስም በባዴን አብን ዙሪያ በርጩማ ይዘው አማራውን ትጥቅ የሚያስፈቱ የሚያስጠቁትን የሚያስፈጁትን በስሙ የሚዘርቡት ላይ የማይረሳ ትምህርት መስጠት ግድ ይለዋል። በስመ አማራ ባንዳውንና አስጠቂውን ከጎን አድርጎ ወያኔና ኦነግን መከላከል ዘበት ነው። አዲስ የፋኖ ምልምሎችን ጽናታቸውን የህዝብ ወገንተኝነታቸውን መፈተሽ ይሳታል ብዬ ሳይሆን እንዲሁ ይበጃል ለማለት ያህል ነው። እባብ ቀጭን ነው ተብሎ ራሱ አይረገጥም እንደተባለው ነውና ፋኖ አርበኛ እንጂ ደሞዝተኛ አይደለም። ወጣቱ ዛሬም የሀገሩ ነጻነት ኮከብ ነው ሲሉ ግርማ ገመቹ ከናይሮቢ ኬንያ ደብዳቤያቸውን
ተናስተልኝ። ውድ የተከበራችሁ ፍኖቶችና ውድ የተከበራችሁ አገር ወዳሮች ሁሉ ወገኖቼ፣ ካላበድን ጨርቅ ጥለን ካልሄድን በስተቀር ኮሎኔል ግራኛ በየሚባል አስመሳይና ቁማርተኛ መንግስት ልንሸወድ አንችልም። ሙሉ ወሎንና ጥቂት ቀበሌ ቢሆንም ጎንደርን ለጠላት አስረክቦ ልክ እንደ ከብት ሳር ባለበት ቦታ እየዞረ ፎቶ የሚነሳው ትንሽ እንኳ የመንግስትነት ባህሪ የሌለው ነፈዝ ተረኛ ሊሸውደን አይችልም። ምክንያቱም አላበድንም፣ ገና ጨርቃችንን ጥለን ራቁታችንን አልሮጥንምና። ኮሎኔል ግራኛ በያማራን የአፋር በአጠቃላይ ኢትዮጵያዊነትን እንደመብረቅ የሚያንጸባርቁ ውስጥ ገብቶ ሽፍቶች መለማመጃ ናቸው እያለ የሚቀልድ አስመሳይ ጉግማን ጉግ ነው። ግራኛ ቢይ ክተት አንክት ወጥር ይልህና ተመልሶ ጦርነት ክተት ለጦርነት አይጠቅምም የሚል የተረገመ ሰው ዘራሽ ፍጡር ነው። በአጠቃላይ ይህ ተረኛና አስመሳይ መንግስትን ወንበሩን እስካልነካህበት አጥሩን እስካልነቀነከው ድረስ ለህዝብ ስቃይና ሰቆቃ ደንታ ቢስ የለውም። የግዕዝ ስብስብ ነው ወገኖቼ። አሁን ይባስ ብሎ የአማራን በጦርነት በረሃብ በመድኃኒት እያፈናቀለ እያገደለ
ያንሳል ብሎ ባለቅላቂው ብርሃኑ ብርሽ መሸ ጋር ሆኖ በትምህርት ከፍተኛ ደረጃ እንዳይደርሱ እያረገ ነው። ጋሻሊ ሁሴን እንዲህ ብሎ ቃኝቶታል፣ ፈርዶበት አማራ፣ እውነትን ፈርዶበት አማራ። ወገኖቼ እናቶች የጤፍ ቡካቸው ውስጥ ምናምን ገብቶበት እንዳይባክን ኦብሲዲያን ወይንም ባልጩት ይጨምሩበታል። እንዲያው እንደ ሀገር ህዝብ ቡካዎቻችን ባልጩት እንጨምር እንዴ? ወገኖቼ ድል በትግል እግዚአብሔር ይስጥልኝ። አመሰግናለሁ። ገለቱማ የቀንለይ ከዚራ ከቺካጎ።
የድረስ ለፍኖተ ሬዲዮ አዘጋጆች እንደምን ከረማችሁ? የኮሎኔሉ ብልግና ድርጅት ኦሮሚያ ሚላተን በኢኮኖሚ የበለጸገች ለማድረግ ቀንና ማታ መስራት ከጀመረ እነሆ 3 ዓመት አለፈው። የኢትዮጵያን ህዝብ በጦርነትና በረሃብ እንዲሰቃይ በማድረግና የኑሮ ውድነትን መቋቋም እንዳይችል በማድረግ የብልግና አማራሮች እየሰሩ ለመሆኑ ለህዝብ ግልጽ ነው። በአዲስ የትግል መንፈስና ግልጽ ስትራቴጂ ነድፎና ለስትራቴጂው የሚያስፈልገው ያደረጃጀት የስነ ልቦናና ያቅም ዝግጅት ተደርጎ ትግላችንን መጀመር አለብን የሚል ጥያቄ ማንሳት ከዳር እስከ ዳር ተጀምሯል። የአሁኑን ሁኔታ ከተለመደው የተለየ የሚያደርገው ወጣቱ ቀድሞ ለትግል ራሱን በማዘጋጀት ያንድነት ግንባሮችን ተዘናግታችኋል ተነሱ ማለቱ ነው። ይህ የቁጭት ስሜት ያዘለው የአታግሉን ጥሪ በድንገት በመፈንዳቱ ለሀገር ወዳድ ኢትዮጵያውያን ጥሩ የማንቂያ ደወል ሊሆን ሲሆን ዘረኞቹን ያስደነበረ ይመስለኛል። በአሁኑ ጊዜ ከዳር እስከ ዳር የአማራ ወጣቶችና ሀገር ወዳድ ኢትዮጵያውያን ለትግል መነሳሳታቸውን በማየቴ ትግሉ ቀጣይነት እንዲኖረውና ግብ እንዲመታ በርቱ ማለት እንዳለብኝም ይሰማኛል። ነገር ግን አንድ ግልጽ መሆን ያለበት ነገር ያለ ይመስለኛል። ለትግል መነሳት አንድ ነገር ሆኖ በሚገባ የተደራጀ መሪ ድርጅት ያለው ከስሜት የራቀና በኢትዮጵያ አንድነት የሚያምን የተጠና የትግል ስትራቴጂ የተነደፈለት ካልሆነ ትግሉ ከሚያስገኘው ጥቅም ይልቅ ጉዳቱ ሊያመዝን ይችላል። በተደጋጋሚ እንደታየው ለነጣቂዎች ሲሳይ ይሆንና ሌላ ፈተና፣ ሌላ ትግል፣ አዲስ መስዋዕትነት ለመክፈል መገደድን ያመጣል። ለዚህ ትግል ዋነኛ ሚና የፖለቲካ ድርጅቶች ናቸው። ራሳቸውን ዝግጁ በመሆን ለወጣቱ ያታግሉን ጥሪ ተገቢ መልስ ለመስጠት የሚችሉበት እድል እንዲያገኙና የሰከነ ትግል የሚያደርጉበት ጥበብና በሳል አመራርን ፍጠሩላቸው። ትግሉንም በትዕግስትና በጽናት ለመከታተል ሞክሩ። ለጥሪያችሁ የሚመጥን ድርጅታዊ ዝግጁነት እንዲኖራቸው መሬት ላይ ወርዳችሁ ለመስራት ጽኑ ትግል ያስፈልጋል። በኢትዮጵያ አንድነት የምታምኑ ድርጅቶች ከእናንተ የሚጠበቀው ያታግሉን ጥሪውን አስቸኳይ ምላሽ መስጠት ነው። ለትግል የተነሳሳውን የአማራና አገር ወዳድ ኢትዮጵያውያን ሁሉ ጥያቄህን አድምጫለሁ፣ ተገቢውን መልስ ለመስጠት ዝግጁ ነኝ ለማለት ፈጣን መልስ ለመስጠት ፍላጎት ሊኖራችሁ ይገባል ለማለት ወዳለው ሲሉ አያሌው ከጀርመን ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
I'm